በኔዘርላንድ ዘሄግ ከተማ በቀድሞ የደርግ አባል መቶ አለቃ አሸቱ ዓለሙ ላይ የተያዘው የፍርድ ሂደት ለማናለብኝ ባይ ጨካኞች ማስጠንቀቂያ ነው ሲሉ በዚያ ዘመን ስቃይ የደረሰባቸው ተናገሩ። የችሎት ውሏቸውንና በርሳቸውና በጓደኞቻቸው ላይ የደረሰውን ስቃይ ሊተርኩ ከመለስካቸው አማሃ ጋር አዲስ አበባ ላይ ቆይታ አድርገዋል። ወደ ዝርዝሩ።
አቶ ወርቁ ደመና ይባላሉ። የህግ ከተማ ፍርድ ቤት የችሎት ውሏቸውን ያጫወቱኝ ኢትዮጵያዊ በአሁኑ ጊዜ የሚኖሩት በካናዳ ሞንትሪያል ከተማ ሲሆን በተባበሩት መንግስታት ድርጅት የኤንቫይሮንመንት ፕሮግራም ከፍተኛ ኦፊሰር ወይም ከፍተኛ መኮንን ናቸው። ወርቁ ደመና የመጀመሪያ ዲግሪያቸውን በህግ ከአዲስ አበባ ዩኒቨርሲቲ ከለንደን ስኩል ኦፍ ኢኮኖሚክስ አግኝተዋል። የቀድሞውን የደርግ አባል የመቶ አለቃ አሸቱ ዓለሙን ጉዳይ የሚመረምረው በሄግ የሚገኘው ፍርድ ቤት አቶ ወርቁ ደመናን የተበዳይነታቸውን ቃል እንዲሰጡ በጠራቸው መሰረት ባለፈው ሳምንት ወደዚያው አቅንተው ነበረ። በጽሑፍ የሰፈረውን ቃላቸውን ስመለከት ይቺ ቀን ትመጣለች ብዬ አስቤ አላውቅም የሚል አረፍተ ነገር አነበብኩ። ይቺን ቀን በጣም ይናፍቁ ነበር ማለት ነው አልኳቸው።
በትክክል ይህን ቀን በጣም ናፍቀው ነበር። እኔ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ሰቆቃ ሁልጊዜ ከአእምሮዬ አይጠፋም ነበር። ወደ ሰላማዊ ሕይወት ከተመለስኩ ጊዜ ጀምሮ በጣም አእምሮዬ ውስጥ ሁልጊዜ የሚጉላላ ጉዳይ ነበር። እንዴት ነው ይህንን ግለሰብ መቶ አለቃ አሸቱ ዓለሙን ለፍርድ ማቅረብ የሚቻለው? በተለይ ደግሞ ከእስር ቤት ወጥቼ የእስር ቤትና የመሳደድ ውጣ ውረድን አጠናቀቅኩ በኋላ ወደ ሰላማዊ ህይወቴ ስመለስ እና ሁለተኛ ደረጃ ትምህርቴን ሳልጨርስ ነገራችን ላይ የታሰርኩት፣ ከዛ ሁለተኛ ደረጃ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ህግ ማጥናት የወሰንኩት። ህግ ለማጥናት ስወስን ታሳቢ ያደረግኳቸው ነገሮች ነበሩ። አንዱ ይህ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ግፍና አሰቃቂ ሁኔታ ነበርና ከሙያዬም አንጻር ይህንን ጉዳይ አንድ እልባት ማግኘት አለበት ብዬ ሁልጊዜ የማስብበት እና የሚያስጨንቀኝ ጉዳይ ነበር። በአንዳንድ ቦታዎች ላይ ኢንተርኔት ላይ አንዳንድ ውይይቶች የሚደረጉበት አጋጣሚ ሳገኝ ስሙን ሁሉ እየጠቀስኩ እሸቱ ዓለሙ የሚባል የት ገባ? አሁን የደርግ አባሎች በፍርድ ሂደት ውስጥ ገብተዋል ከአዲሱ መንግስት መምጣት በኋላ እና እሱ ግን በመካከላቸው አይገኝም። በእርግጥ ያው በሌለበት የእሱ ጉዳይ እየታየ ቢሆንም እና እሱን ለማግኘት የማነፍነፍ አይነት ስራ እሰራ ነበር፣ እንዲሁ መረጃዎችን የማሰራጨት እና በመጨረሻ ግን እንግዲህ ባልታወቁ ሰዎች፣ ወደፊት በምናውቃቸው ሰዎች ጉዳዩ ክትትል ተደርጎበት መቶ አለቃ አሸቱ ማንነት በሄግ እንደሚኖር በኔደርላንድስ እንደሚኖር ታውቆ ያው የምርመራ እና የፍርድ ሂደቱ ጀመረ ማለት ነው። ስለዚህ ልክ ነው የምናፍቀው ቀን ደርሶ ነው ያየሁት እና በጣም እረክቼበታለሁ።
አቶ ወርቁ የተወለዱትም ትምህርታቸውን የተማሩትም አዲስ አበባ ነው። ይህ ብቻ አይደለም፣ በሰፊው ታሪካቸው እንዳጫወቱኝ የመጀመሪያውን እስር እና ግርፋት ከደርግ የቀመሱትም አዲስ አበባ ውስጥ ነው። ታዲያ ምን እግር ጎጃም ጥሏቸው ከመቶ አለቃ አሸቱ ጋር አገናኛቸው? ባጭሩ አዲስ አበባ ያጋጠማቸውን እስርና ግርፋት ሽሽት ባህር ዳር ወደሚገኙ ዘመዶቻቸው ዘንድ ሄደው ተጠጉ። እዚያም ተይዞ ታሰሩ። ግርፋትም አልቀረላቸውም። ይህም አልበቃ ብሎ ከፍተኛ ምርመራ ያስፈልጋቸዋል ተብለው ከሌሎች 17 የእስር ቤት ጓደኞቻቸው ጋር ወደ ደብረ ማርቆስ ተወሰዱ።
መቶ አለቃ አሸቱ ዓለሙን በቅርብ ስለ ድርጊቱ እና በአስፈሪነቱ ዝናና ትርፎ እንደነበረ መረዳት የጀመርኩት ጎላ ባለመልኩ ደብረ ማርቆስ ወህኒ ቤት ከገባ በኋላ ነው። ከዛም በፊት ቢሆን ግን መቶ አለቃ አሸቱ ዓለሙ የክፍለ ሀገሩ የጎጃም የደርግ ተጠሪ እንደመሆኑ ወይም ቋሚ የደርግ አባል እንደመሆኑ የሁሉም ውሳኔዎች ምንጭ እሱ ነው። ሁሉንም መታሰር፣ መገደል፣ በህይወት የመቆየት እድል ሁሉ የሚወሰነው በሱ ነው። መገረፌ እሱ በሚያስተዳድረው ክፍለ ሀገር ስር በተፈጠረው ስርዓት ውስጥ ያጋጠመ ነገር ነው እና እሱ ነው ተጠያቂ ማድረገው። እነኛን ገራፊ ፖሊሶች ሶስት ነበሩ፣ እነሱን አይደለም፣ እሱን ነው ተጠያቂ ማድረገው በዛ ድርጊትም እና እነኛን የመሳሰሉ በደሎች ደርሶብኛል። እሰው ቤት ውስጥ በነበሩንበት ጊዜ እኔ ብቻ አይደለም በሁላችንም በፖለቲካ እስረኞች ላይ የደረሰ መጉላላት ነበር። ከአመጋገባችን ጀምሮ ከምኝታችን፣ ከንጽህና ጉድለት፣ በአጠቃላይ አስከፊ የእስር ዘመን ከመኖር አኳያ ለደረሰብን ነገር በሙሉ ተጠያቂ እሸቱ ዓለሙ ነው። ከዚህ ባለፈ ግን እኛ እውነት እድለኞች ነው ተርፈን ዛሬ ይህንን ነገር እንናገራለን። ግን ከጎናችን እየተወሰዱ እኔ እንኳን ባየኋት ሁለት ተላዩ ምሽቶች እየተገደሉ አሉና ትልቁ ወንጀል እሱ ነው። እስከመጨረሻው በህይወቴም አምሮ ውስጥ እየተመላለሰ ሰላም የሚነሳይ ነበረው ያግድል
እንደዚህ ያሉ እና ከዚህ ከፍል ምድሮች ተፈጽመዋል ሲሉ በጎጃም ብቻ ሳይሆን በመላ ኢትዮጵያ እንደሆነ ለፍርድ ቤት በሰጡት ቃል ተጠቁመዋል። ይህም ሲያደርግ የድርሰት አቅዶ አንድ ወይም ሌላ ፖለቲካዊ ወይም ማህበራዊ ቡድን ለማጥፋት የሰራ ነበር ማለት ሆነ።
በትክክል ይሄ ደግሞ በድብቅም የታቀደና የተፈጸመ አይደለም። በዛን ዘመን ሁላችንም የሳንስ ልጅ ደግሞ ወጣትነት ይኖረኝ እንጂ በሬዲዮ የሚተላለፉ ነገሮችን፣ በየአካባቢ የሚነገሩ ነገሮችን፣ በየጎረቤቶቻችን የሚደርሰውን ድርጊት በሙሉ ተከታትለናል። እኔ አዲስ አበባ ስለምኖርበት አካባቢ ወጣቶች ከየቤታቸው እየታፈሱ ከየቤታቸው እየተወጠቱ በየእስር ቤቱ ሲታጎሩ ከመኖሪያ ቤታቸው ሲሰደዱ እና መጨረሻም ላይ የደረሱበት ሳይታወቅ ሲቀሩ አይቻለሁ። የሞቱ እንደነበሩ አውቃለሁ። ይህ በአንድ ቀበሌ ውስጥ ብቻ የተፈጸመ ድርጊት እንዳልሆነም በዛን ጊዜ በጣም በስፋት ሲታወቅ በኢትዮጵያ ማህበረሰብ ውስጥ ሲታወቅ የነበረ ጉዳይ ነው እና ደርግ እንደ ስርዓት እንደ መንግስት አናርኪስቶች ጸራዊት ኞች የአብዮቱ ጣላቶች የሚላቸውን ለማጥፋት አቅዶ ፕላን አውጥቶ የተንቀሳቀሰ ለመሆኑ የራሱ ፖሊሲ መግለጫዎች እና የራሱ የዜና አውታሮች ይዘግቡት የነበረ ነገር ነው እና በድርጊት መጨረሻ ላይ ተፈጽሞ የተመለከተው ነገር ይሄ ነው እና በትክክል በጎጃም ብቻ የተፈጸመው ሳይሆን በመላ ኢትዮጵያ ከዳር እስከ ዳር የተፈጸመው ድርጊት አንድን የሌላን ፖለቲካ አይደግፉም የሚባሉ የህብረተሰብ ክፍሎችን ወይም አንድን የፖለቲካ አስተሳሰብ ይወክላል የተባለ ወገን በሺዎች የሚቆጠር ምናልባትም በሚሊዮኖች የሚቆጠር የህብረተሰብ ክፍልን ለማጥፋት ቅድ ወጥቶ ቀይ ሽብር የሚል ስያሜ ተሰጥቶት የተፈጸመ ድርጊት ስለሆነ በዛ መልኩ ነው መታየት ያለበት። ጄኖሳይድ ምን ነው እንግሊዝኛ ቃል ዘር ማጥፋት ነው።
ዶሮ ማጥፋት ደግሞ ካያቸው ድርጊቶች በህይወቱ የማይረሳውትን ወይም የማይረሳቸውን ነገሮች ይነግሩኛል።
አዎ፣ ወይን ቤት ከገባሁ በኋላ እንግዲህ የተመለከትኩት በመጀመሪያ ከኔ በጣም ወጣት የሆኑ ልጆችን ማግኘት የነበረ እስከ 12 13 ዓመት የምትገምታቸው ልጆች በእስር ቤት ውስጥ ነበሩ። ቀደም ሲል ነው እንደውም ከኔ ቀድመው ገብተው እዛ ያገኘኋቸው። ትልቁ ሰቆቃ በእስር ቤት ውስጥ የተመለከትነው ትልቁ ሰቆቃ በሐምሌ ወር ላይና በነሐሴ ወር መጀመሪያ ላይ የተመለከትናቸው ግድያዎች ናቸው፣ የተፈጸሙት ግድያዎች። ሐምሌ 29 ቀን 1970 ዓ.ም ምሽት ላይ ቀደም ብለን ወደ መታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን። ገባን። መታሰሪያ ክፍሎቻችን ወዲያውኑ ተቆለፉ ሁሉም። በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸትን ሰማ ጀመረ። እንደ መዝሙር አይነትም እንደ ለቅሶም አይነት ነው እና በጣም የሚረብሽ ነገር ነበረ። ምን እየተካሄደ እንደሆነ አታውቅም። እንዲሁ እንደተጨነቀ ብዙዎቻችን እንደውም ሳንተኛ አደርን። ሁላችንም የገመትነው ነበረ ልጆች ለግድያ እየተወሰዱ ነው የሚል ያ ያሰብነው ነገር ነው። በጠዋት የሰማነው እዛ እስር ቤት ውስጥ አራት የጨለማ ክፍሎች ነበሩ። የጨለማ ክፍሎች እንላቸዋለን እንጂ 24 ሰዓት ብርሃን ያላቸው የኤሌክትሪክ ብርሃን ያላቸው ክፍሎች ናቸው። የጨለማ ቤት የሚባሉት ለምንድን ነው? እስረኞች ከነኚህ ክፍሎች መውጣት አይችሉም። መውጣት የሚችሉት ለመጸዳዳት ብቻ በቀን ሁለት ጊዜ ነው፣ ጠዋት አንድ ጊዜና ማታ አንድ ጊዜ። እና ከነኛ የጨለማ ክፍሎች 16 ልጆች ተወስደው ከከተማው ወጣ ባለ ቦታ ላይ መገደላቸውን ሰማን እና አስከሬናቸውም መጥቶ እዛው ግቢ ውስጥ እዛው ወንዴት ግቢ ውስጥ እንደተቀበረ ሰማን። ከኛም ታሰሪያ ክፍሎች ዝቅ ብሎ መጸዳጃ ቤታችን ካለበት አካባቢ ጀርባ ሰፊ ሜዳ ነው ያለው። በዛ ሜዳ መካከል ነው እንግዲህ አንድ ጉድጓድ ተቆፍሮ የተቀበሩት። እውነትም አዲስ የተመለሰ አፈር ከሩቅ ተመለከትን እና ምናልባትም የ16ቱ ጓደኞቻችን የ16ቱ ልጆች መቃብር ሊሆን ይችላል ብለን ገመትን።
የምታውቋቸው ናቸው?
የምናውቃቸው የሉም። ከዛ በኋላ የሉም እና ለማየው ተመስገን እነ ስቲፋኖስ ገብረ መስቀል 16 እንደም ያው እንደገመት ነው 16ቱም በኢሃፓ ማጥር ውስጥ ከፍተኛ ደረጃ ላይ ነበሩ የሚባሉ ናቸው። እና ግድያው እኔ በነበርኩ ጊዜ በእነሱ ላይ ተጀመረ።
ያፈርኩ ደመና የደብረ ማርቆስ ወይን ቤት አሰቃቂ ስለታቸው በዚህ ያበቃም። በሚቀጥለው የሚነግሩን አብረን እንጠብቃቸው። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ